ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 8 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
በኦሮሚያ ክልል በዘዋይ ከተማ የሚገኙ የወላይታ ተወላጆች ብሔር ተኮር ጥቃት ተፈጸመብን ይላሉ። ቁጥራቸው የበዛ የወላይታ ተወላጆችም ከተማይቱን ጥለው እየወጡ መሆናቸው ተነግሯል። ዝርዝሩ በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጂት።
የህወሓት ማዕከላዊ ኮሚቴ ስለ ድርጅቱ ጥንካሬና ድክመት ጥልቅ ግምገማ ለማድረግ የጀመረውን ጉባኤ አከናውኖ የሂስና ግለሂስ መድረክ ጀምሯል ሲል ዛሬ ባወጣው መግለጫ አስታውቋል። በግንቦት ሰባት ድርጅት ውስጥ በማናቸውም ሁኔታ ተሳትፋችኋል ተብለው የሽብር ክስ የተመሰረተባቸውን 9 ሰዎች ጉዳይ የፌዴራል ከፍተኛ ፍርድ ቤት ለሌላ ጊዜ ቀጥሮታል። የዚምባብዌ ፕሬዚደንት ሮበርት ሙጋቤ ጦሩ መንግስትን ከተቆጣጠረና ስልጣን እንዲለቁ ድርድር ከጀመረ ወዲህ ዛሬ ለመጀመሪያ ጊዜ በአደባባይ ታዩ የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ስለ ድርጅቱ ጥንካሬና መሰረታዊ ድክመት ጥልቅ ግምገማ ለማድረግ ጀምሬያለሁ ያለውን ጉባኤ በስኬት አከናውኖ የሂስና ግለሂስ መድረክ ጀምሯል ሲል ዛሬ ባወጣው መግለጫ አስታውቋል። ማዕከላዊ ኮሚቴው ላለፉት 3 ሳምንታት ስለ ስትራቴጂካዊ አመራር፣ ስለ ፖለቲካዊ ሁኔታዎች፣ ስለ ልማት ትራንስፎርሜሽን፣ ዲሞክራሲያዊ ስርዓትን ስለማነጽ ያሉትን ሁኔታዎች ጥልቀት ባለው መንገድ ገምግሞ መሰረታዊ ድክመቶች ያላቸውን መርምሯል ይላል መግለጫው። በግምገማው መሰረት ስትራቴጂያዊ አመራር ቦታ ያለው የህወሓት ማዕከላዊ ኮሚቴ በትግል ላይ የተመሰረተ አንድነት እንደሌለው፣ በመተካካትና በመከላከል ላይ የተመሰረተ ግንኙነት በመጠቃቃትና በመከላከል ላይ የተመሰረተ ግንኙነት እንደነበረው መግለጫው አመልክቷል። ቀጥሎም ጥልቅ የሆነ ጸረ ዲሞክራሲ አመለካከትና ተግባራት እንዳሉት፣ የአዲሱ ወጣት ትውልድና የምሁራንን አቅም ማነጽ፣ ማሰለፍና መጠቀም ላይ መሰረታዊ ጉድለት እንዳለበት፣ እንዲሁም የትግል አጋሮቹ ከሆኑ ድርጅቶች ጋር ችግር እንዳለበት በጥሞና መገምገሙን የህወሓት ማዕከላዊ ኮሚቴ አስታውቋል። በዚህ ምክንያትም ትምክህተኞችና ጠባብ አመለካከት ያላቸው ኃይሎች ለፈጠሩት ህገ መንግስታዊ ስርዓታችንን አደጋ ላይ ለሚጥሉት ዝንባሌዎችና ተግባራት በቀጥታም ሆነ በተዘዋዋሪ መንገድ አሉታዊ ድርሻ ነበረው ይላል የህወሓት ማዕከላዊ ኮሚቴ ያወጣው ይህ መግለጫ። የህወሓት ማዕከላዊ ኮሚቴ የትግራይን ልማት ስለማረጋገጥ ጉዳይም በጥልቀት ከገመገመ በኋላ የስትራቴጂያዊ አመራር ችግሮች እንዳሉ ለመመልከት መቻሉን ባወጣው መግለጫ ጠቁሟል።
በግንቦት ሰባት ድርጅት ውስጥ በማንኛውም ሁኔታ ተሳትፋችኋል ተብለው የሽብር ክስ የተመሰረተባቸውን 9 ሰዎች ጉዳይ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ለሌላ 1 ወር ጊዜ ቀጥሯል። ዝርዝሩን አበባየው ገበያው ታቀርባለች።
በእነ ትንሳኤ በርሶ መዝገብ የተከሰሱ 9 ሰዎች ጉዳይ ለበርካታ ጊዜያት በቀጠሮ ሲተላለፍ የቆየና ዛሬ ብይን ይሰጣል ተብሎ ሲጠበቅ እንደነበር ስማቸው እንዳይጠቀስ የጠየቁ የፍርድ ቤት ምንጮቻችን አመልክተዋል። ዳኞች ባለመሟላታቸው ብይኑ አልተዘጋጀም በሚል ፍርድ ቤቱ ለፊታችን ታህሳስ 6 ቀጠሮ ሰጥቷል። ከተከሳሾቹ 4ቱ ዳንኤል ተስፋዬ፣ ፍሬው ተክሌ፣ ኤርሚያ ጸጋይና ቴዎድሮስ አስፋው በጠበቃ ስላልተወከሉ በቀጠሮ መራዘም ላይ ቅሬታ አቅርበዋል። በተጨማሪም ፍሬው ተክሌ የሚባለው ተከሳሽ በጽሑፍ ሊያቀርብ የነበረውን አቤቱታ ማረሚያ ቤቱ ከልክሎኛል ሲል አመልክቷል። የአቶ ፍሬውን ስሞታ የሰሙት ዳኛ ሁሉም ከአቅማችን በላይ ነው በማለት አቤቱታ አቅራቢዎች ጥያቄያቸውን እንዲያቆሙ ማዘዛቸውን ምንጮቹ ጠቁመዋል። ሌላኛው ተከሳሽ ቴዎድሮስ አስፋው በመቀጠል ቀድሞውንም ቢሆን የታሰርነው ሐሳባችንን በነጻነት በመግለጻችን ነበር፣ አሁን ፍርድ ቤቱ እንዳንናገር ሊከለክለን አይገባም ሲል ዳኛው ተቀብለው ምን ልታመጣ ነው ብለው መቆጣታቸውን እማኝ የነበረ ምንጫችን ገልጿል። ተከሳሽ ቴዎድሮስን በመቀጠል እኛ የምንታገለው ለናንተም ጭምር ነው። በዚህ ፍትህ በሌለበት ሀገር ፍርድ ከማይሰጥ ዳኛ አንደኛውን እንደኛው እስረኛ ቢሆን ይሻላል ሲል መልሶላቸዋል። ሌላኛው ተከሳሽ ቴዎድሮስ ተክሌን ተከትሎ የዘገየ ፍትህ እንደሌለ ይቆጠራል ይባል የለ ሲል ዳኛው እዚያው ቆሞ ወደ ነበረ የፖሊስ ባልደረባ ዞር ብለው መሳሪያ ያስከው ህግ ለማስከበር አይደል እንዴ ማለታቸውን ችሎት ላይ የነበረው እማኛ መልክቶ ዳኛው ለፖሊስ ባልደረባ ያንን እንዳሉ ታዳሚዎች መካከል የነበሩ ከተከሳሾቹ የአንደኛው እናት እግዚአብሔር ይፈርዳል ሲሉ መሰማታቸውን ገልጿል። አራቱ ተከሳሾች ከችሎቱ በፖሊስ እንዲወጡ ዳኛው አዘው እግዚአብሔር ይፈርዳል ላሉት እናት ደግሞ ችሎት በመዳፈር ማስጠንቀቂያ መስጠታቸውን ምንጮች አመልክተዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዚምባብዌው ፕሬዚደንት ሮበርት ሙጋቤ ወታደራዊው ኃይል መንግሥታዊ ተቋማትን ከተቆጣጠረና እርሳቸውም ሥልጣኑን እንዲለቁ ድርድር ከጀመረ ወዲህ ዛሬ አርብ ለመጀመሪያ ጊዜ አደባባይ ታይተዋል። ሰማያዊና ቢጫ ጋዋን ለብሰው ከአንድ ሺህ በላይ ተማሪዎች በሚመረቁበት አንድ የሐራሬ ዩኒቨርሲቲ የምረቃ ሥነ ሥርዓት ላይ የታዩት ሙጋቤ አልፎ አልፎ ሸለብ ያደርጋቸው እንደነበረና በአሁኑ ወቅት አገሪቱ ውስጥ ስላለው ያልተረጋጋ ሁኔታ ምንም አለመናገራቸው ተገልጿል። ሪፖርተራችን ጊብስ ዱብ ከሐራሬ ያደረሰን ዘገባ ለአዲሱ አበባ ያቀርበዋል።
የጦር ኃይሉ አባላትና የዛኑ ፒኤፍ ፓርቲ አባላት ጭምር ከስልጣን እንዲወርዱ ቢጠይቋቸው ለ37 ዓመታት ስልጣን ላይ የቆዩት የ93 ዓመቱ ሮበርት ሙጋቤ መልሳቸው አሻፈረኝ ሆኗል። የዚምባብዌ መከላከያ ኃይሎች ከትናንት በስቲያ ረቡዕ ቁልፍ የመንግስቱን ተቋማት ተቆጣጥረው ሙጋቤንም በቁም እስር ላይ ማዋላቸው ይታወቃል። ጦር ኃይሉ በሙጋቤ ዙሪያ ያሉትንና ሌባ ብሎ ያላቸውን ፕሮፌሰር ጆናታን ሞዮን ጨምሮ የቤቶች አስተዳደር ሚኒስትሩና የዛኑ ፒኤፍ የወጣቶች ሊግ ዋና ጸሐፊውም በቁጥጥር ስር ውለዋል። ለሮበርት ሙጋቤ መንግስት እዚህ ደረጃ መድረስ ዋና መንስኤው የ75 ዓመቱን የጦር ጀግና ምናንጋግዋን ከስልጣን ማባረራቸው መሆኑ ይታወቃል። ዛሬ ምናንጋግዋ ደቡብ አፍሪካ መሆናቸው ቢጠረጠርም በትክክል የት እንዳሉ ግን አይታወቅም። ጄኮብ ንጋሪቡሜ ዚምባብዌን እንቀይራት የሚባለው የተቃዋሚ ቡድን መሪ ናቸው። ሙጋቤን ከስልጣን የማውረዱ ሂደት ቀስ በቀስ እየተዳከመ ነው ይላሉ ስጋታቸውን ለቪኦኤ ዚምባብዌ አገልግሎት ሲናገሩ።
ሙጋቤ must go. There is no way he should be allowed to consolidate power.
በምንም መንገድ ስልጣን ላይ እንዲቆዩ መፍቀድ የለብንም። እንዲያ ካደረግን ዚምባብዌ ትልቅ ችግር ላይ ወደቀች ማለት ነው። እርግጥ ድርድሩ እየተጓተተ ነው። የኋላ ኋላ ግን መልቀቅ አለባቸው። ጠቃሚነታቸው አብቅቶለታል ነው ያሉት ጄኮብ ንጋሪቡሜ። ሮበርት ሙጋቤ ስልጣን እንዲለቁ ግፊትና ጫና ከሚያደርጉት መካከል የዲሞክራቲክ ለውጥ ንቅናቄ መሪውና የቀድሞው ጠቅላይ ሚኒስትር ሞርጋን ቻንግራይ ናቸው።
ኬንያ ዋና ከተማ ናይሮቢ ውስጥ ተቃዋሚ መሪው ራይላ ኦዲንጋ በመጠባበቅ ላይ ተሰባስበው የነበሩ ደጋፊዎቻቸውን ሊበትኑ የመንግስቱ ፖሊሶች በተኮሷቸው ጥይቶች ቢያንስ 2 ሰዎች መገደላቸውን ዘገባዎች ገለጹ። ከስፍራው በወጡ ሪፖርቶች መሰረት ፖሊሶች ጥይትና አስለቃሽ ጋዝ ተኩሰዋል በተሰበሰበው ሰው ላይ። በኃይል የሚወነጨፍ ውሃም በኦዲንጋ ደጋፊዎች ላይ ረጭተውባቸዋል። የተቃዋሚ መሪው ደጋፊዎች ናይሮቢ ዋና አደባባይ አቅራቢያ የተሰባሰቡት ዩናይትድ ስቴትስና ብሪታንያ ጉብኝት አድርገው የተመለሱትን ኦዲንጋን ንግግር ለማድመጥ እንደነበረ ነው የተገለጸው። የኬንያ ጠቅላይ ፍርድ ቤት ባለፈው ጥቅምት አጋማሽ የተካሄደው ፕሬዝደንታዊ ምርጫ ውጤት ይሰረዝ ወይም ይርጋ ብሎ የፊታችን ሰኞ ውሳኔ ይሰጣል ተብሎ እየተጠበቀ ባለበት በዚህ ወቅት ነው ይህ የሆነው።
የደቡብ ሱዳን መንግስት በተበታተነው የተቃዋሚ ጎራ ላይ ጭካኔ የተመላበት ወታደራዊ ዘመቻ በሰፊው እያካሄደ ነው ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ተናገሩ። አምባሳደር ሄሊ አስከትለው በሲቪሎች ላይ ጥቃት የሚፈጽሙት ሁለቱም ወገኖች መሆናቸውን አመልክተው ብሔረሰብን መሰረት ያደረገ ጥቃት ግን ተጠያቂው በአብዛኛው መንግስቱ መሆኑን አስገንዝበዋል። ኒኪ ሄሊ ይህን የተናገሩት ከትናንት በስቲያ ረቡዕ ዋሽንግተን ሆሎኮስት ሙዚየም ተብሎ በሚጠራው በአይሁድ ላይ በሁለተኛው የዓለም ጦርነት ወቅት የተፈጸመው ጭፍጨፋ መታሰቢያ ቤተ መዘክር ባደረጉት ንግግር ሲሆን በቅርቡ በደቡብ ሱዳን ስደተኞች ሰፈሮች ውስጥ ባደረጉት ጉብኝት ያስተዋሉት ስቃይ እንደነበረ አስረድተዋል።
በሳውዲ አረቢያ የሚመራው ህብረት ወደ የመን መሰረታዊ አቅርቦቶች እንዳይገቡ የሚከለክለውን እገዳ እንዲያነሳ 3 የተባበሩት መንግስታት ድርጅት መስሪያ ቤቶች እንደገና ተማጽኗቸውን አሰምተዋል። የብዙ ሺህ የሀገሪቱ ዜጎች ህይወት ከባድ አደጋ ላይ ወድቋል ሲሉም አስጠንቅቀዋል። የመን ዋና ከተማ ሰንዓ ውስጥ ነዋሪዎች እገዳው እንዲነሳ በመጠየቅ ሰልፍ እንዳደረጉም ታውቋል። የዓለም የምግብ ፕሮግራም፣ የዓለም የጤና ድርጅትና የዓለም የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ወደ 7 ሚሊዮን የሚጠጋ የየመን ህዝብ የከበደ ረሃብ ተደቅኖበታል ሲሉ ነው ያስጠነቀቁት። ዜናው አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ህዳር 8 2010 ዓመተ ምህረት ምሽት ፕሮግራም ነው።
በወቅቱ የኢትዮጵያ የፖለቲካ ሁኔታ ላይ ውይይት ይዘናል።
የአስቸኳይ ጊዜ አዋጅ ነው። ብሔራዊ የደህንነት ካውንስል ወይም ጸጥታ ምክር ቤቱ የሚጠቀመው ተመሳሳይ ኃይል ነው። የፖሊስን ኃይል፣ ሚሊሻውን፣ መከላከያውን፣ የደህንነት ደግሞ ኃይሉ አለ አይደለም? የደህንነት ኔትወርኩ ይህን ሁሉ አቀናብሮ ጠቅላይ ሚኒስትሩ ነው የሚመራው። ምንም የተለወጠ ነገር የለውም። የተለወጠው ምንድን ነው? ቃሉ ብቻ ነው።
በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ የኢትዮጵያ ሥነ ጥበብ መምህር አቶ አበባው አያሌው ናቸው የሰማችኋቸው። በውይይቱ ላይ የአረና ትግራይ ፓርቲ መስራች አባል አቶ ገብሩ አስራትና የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ በቀለ ነጋም ተሳትፈዋል። በዝግጅታችን ሁለተኛ አጋማሽ ቀርባሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
በኦሮሚያ ክልል በዝዋይ ከተማ የሚገኙ የወላይታ ተወላጆች ብሔር ተኮር ጥቃት ተፈጸመብን ይላሉ። ቁጥራቸው የበዛ የወላይታ ተወላጆችም ከተማይቱን ጥለው እየወጡ መሆናቸው ተነግሯል። አንድ የአካባቢው ባለስልጣን ግጭቱ የተቀሰቀሰው የህዝብ ለህዝብ ግንኙነትን ለማደፍረስ ባለሙ ጥቂት ሰዎች ነው ሲሉ ለቪኦኤ ገልጸዋል። ሁኔታው አሁን መረጋጋቱንም እኚሁ ባለስልጣን አክለው ጠቁመዋል። መለስካቸው አማሃ ተጨማሪ አለው።
በሁሉም ወገን ጥያቄ ያልተነሳበት ነጥብ የግጭቱ መንስኤ ወይንም በባቱ ከተማ የወላይታ ተወላጆች ላይ ለደረሰው ጥቃት መነሻ የሁለት ግለሰቦች ጠብ ነው ይባላል። በሁለቱ ግለሰቦች ጠብ ምክንያት ጉዳት የደረሰበት የኦሮሞ ተወላጅ ሕይወቱ በማለፉ ምክንያት ጉዳቱን ያደረሰው የወላይታ ተወላጅ በመሆኑ የጥቃቱ ቀስት በወላይታ ተወላጆች ላይ ብቻ እንዳነጣጠረ ይነገራል። በሁለቱ ግለሰቦች ድንገተኛ ጠብ ሕይወቱ ያለፈው የኦሮሞ ተወላጅ በተቀበረበት ዕለት ባለፈው እሁድ ህዳር 3 ቀን 2010 ዓ ም ብሔር ተኮር ነው የተባለው ጥቃት በወላይታ ተወላጆች ላይ ይሰነዘር ጀመረ። የከተማዋ ነዋሪ ነኝ ያሉና በቀለ እባላለሁ ያሉ ሰው ሁኔታውን ለቪኦኤ እንዲህ ገልጸውታል።
እሁድ 8 ሰዓት ጀምሮ ቤት ተቃጠለ።
ስንት ቤት ተቃጠለ?
ወደ 3-4 የሚሆኑ ቤት ተቃጠለ። ደግሞ ስራፍሬ ምናምን የሚሸጡበት ሰፈር እንዳለ ተቃጠለ። ንብረቱ ተዘርፏል። በዚህ ምክንያት ደግሞ የሞቱ ግለሰቦችም አሉ።
የሚያውቋቸው ናቸው? በስም
በቁጥር 1-4 የሚሆኑ የሞቱ አሉ፣ ግን ከዛ በላይ ናቸው። ብዙዎች አሉ፣ ወደ ገጠር አካባቢ ለስራ ሄዶ እዛ የተገደሉ ብዙዎች አሉ። ያው ስማቸው እኛ ስለማናት እኛን አጠቁማ መረጃው አልተሰበሰበ። ለዛ ነው
አቶ ተፈሪ ንጋቱ የአዳሚ ቱሉ ጅዶ ኮምበልቻ ወረዳ አስተዳዳሪ ጥቃቱ የተፈጸመ ለመሆኑ አላስተባበሉም። መንስኤው ግን በአንድ የኦሮሞ ተወላጅና በሌላ የወላይታ ተወላጅ መካከል የተፈጠረው ዕለታዊ ጠብ የቀሰቀሰው ነው ብለው አያምኑም።
የተፈጠረው አጋጣሚ የህዝብ ለህዝብ ግንኙነቶችን ማደፍረስ የሚፈልጉ ሰዎች ናቸው። የወላይታ ተወላጅ የወላይታ ቤተሰብ ነው ልክ የኦሮሞ እንደገደለ አድርገው ሲያናፍሱ የነበረው። እዛ ተነስቶ አንዳንድ ግጭቶች ተነስተዋል። ሰው ኢንዲቪጁዋሊ ሲጣላ ነበረ። የተጎዱም ሰዎች ነበሩ። ከኦሮሞም የተጎዳ ሰው ነበረ፣ ከወላይታውም የተጎዳ ሰው ነበር። ስለዚህ በዚህ መልክ እያለ ነው እንጂ ይሄ ድርጊት ደግሞ የኦሮሞውንም ብሔረሰብ አይገልጽ ማይወክል የወላይታውንም በሰብ ማይወክል ነበር።
ቀደም ብዬ አናገርኳቸው አቶ በቀለ ግን ጥቃቱን የፈጸሙት በከተማዋ ነዋሪነታቸው የማያውቋቸው ቢሆኑም ጥቃቱ ሲፈጸም እያዩ ህጋዊ እርምጃ አልወሰዱም ያሏቸው የከተማዋ ፖሊሶች ጉዳዩን የታቀደ እንዳስመሰሉት ነው የሚጠቁሙት።
አሁን እነሱ ሰፈር ሰዎች ግን እዚህ ያሉ ሳይሆን ከሌላ ቦታ ከሻሸመኔ ታርሲ ከተለያየ ቦታ የመጡ ናቸው። ከነገሌ ምናምን
ምን አደጋ የሚያደርሱት?
አዎ
እሺ።
በዛ ምክንያት በቃ እኛ አሁን እዚህ ግቢ ያሉት ወላይቶችን አውጡ እያሉ ያው ግቢ የሰንኮ እየጠየቁ ነበር። ከዛ ያገኙትን መንገድ ላይ ይመታሉ፣ የፈለጉ ነው የሚያደርጉ። እነሱ እንደዛ አድርጎ ሲጨፈጭፉ የሰው ቤት ሲያጣጥሉ ህጋዊ አካሎች ደርሰው ነበረ። መጡና ምንም ሳይሉ አለፉ።
አቶ ተፈሪ ይህንን አስተባብለዋል።
ይሄ እንደዚህ አይነት እንትን የለም። ሰው ብዛት አለ፣ ችግር ፈጣሪዎች የወላይታን እንደዛው በብዛት ያሉ ስለነበር የኦሮሞ ህዝብ የኦሮሞ ፖሊስ መከላከያ ቆሞ ቢያይ እኮ ያ ሁሉም ህዝብ በህይወት አይገኝም ነበር። ይሄ ሆን ተብሎ የሚነዛ ወሬ ነው። መከላከያ ማለት የጋራችን ነው፣ የፌዴራል ፖሊስ ማለት የጋራችን ነው፣ ኦሮሚያ ፖሊስን ማለት የክልል ፖሊስ ቢሆንም ዜግነቱ የአገር ነው። የተጎዳን የማዳን ስራ ከፍተኛ ስራ ሲሰራ ነበረ። በፖሊስ መኪና የተጎዳ ሰው ካለ ወደ ሆስፒታል እያደረሱ ደግሞ ችግሩን እንዳይባባስ ሲያደርጉ ነበረ።
ለአያሌ አመታት በባቱ ወይንም ዝዋይ ከተማ የኖሩ ሀብት ያፈሩ ቤተሰብ የመሰረቱ እንደሆኑ የሚናገሩት አቶ ተስፋዬ ታንቱ ለቪኦኤ የገለጹት መንግስት በቂ ጥበቃ እንዳላደረገላቸው ነው።
ያ እንግዲህ እንደ ኢትዮጵያ ዜጋ አሁን እያወረ ያለው አንድ ወላይታ ሆኜ ለወላይታነት ሳይሆን ለአንድ ኢትዮጵያ አንድ እየተባለች እየተበዘበዘች፣ ኢትዮጵያ አንድ እየተባለች እየተዘረፈች፣ ኢትዮጵያ አንድ እየተባለች እየተገደለች እየተጨፈጨፈች ያለው ነገር ነገ ዛሬ እንዲ ላይ ከሆነ ነገስ ወዴት ነው የኢትዮጵያ አካሄዱ? የኢትዮጵያ መንግስት በምን አይነት ነው እያየ ያለው? እኔ አሁን የኢትዮጵያ ዜጋ በመሆነ እዛ በአቶ ከተማ ወ በዝዋይ ከተማ ላይ በመኖረ ዘውፈት ቀበሌ ላይ እስካሁን ድረስ 13-14 ዓመት ያፈራው ንብረትን ጥያሁን ለራሴ በማለት ልብሴና ብቻዬን እዤ ያለው ንብረትና ቤት ጥዬ በምድረ ባዳ ልጆችን እያንከራተቡ አሁን ያለው ለምሳሌ በጉዞ ላይ ያለው።
አቶ ተፈሪ ንጋቱ በተቃራኒው ሁኔታው አሁን በመረጋጋት ላይ እንደሆነ ነው የሚገልጹት። የከተማው ህዝብና የመንግስት አስተዳደር አካላትም ጉዳት የደረሰባቸውንና ከቤታቸው የተፈናቀሉትን መልሶ ለማቋቋም ጥረት እያደረጉ እንደሆነ ያስረዳሉ።
ባቱ ላይ በፊት ፈርተው የሄዱ ይኖራሉ። እዚህ ላይ አሁን እስከ 30 ዓመት ይኖራል። አንድ ወር ከወላይታ ከመጡ አንድ ወር የሆናቸው ለስራ የሚመጡ ልጆች ይኖራሉ። እነሱ በፊትም ይሄዳሉ ይመጣሉ፣ እንደዚህ ነው የሚኖሩት። ግን ንብረት ያላቸው ሱቅ ያላቸው ሰላማዊ ኑሮ በፊት ሲኖሩ የነበሩ በተፈጠረው ችግር ተደናግጠዋል። ከዛ በኋላ ተመልሰው አሁን ሰላማዊ እንቅስቃሴ ውስጥ እየገቡ ነው ያሉት።
አቶ ተፈሪ ጨምረው እንደገለጹት በግጭት ቀስቃሽነትና በጥቃት ፈጻሚነት የተጠረጠሩ ሰዎች በቁጥጥር ስር እየዋሉና ፍርድ ቤት ቀርበው ቀጠሮ እየተጠየቀባቸው እንደሆነም ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተሰማው የዕለቱ አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የቀድሞው የዚምባብዌ ፕሬዚደንት ሮበርት ሙጋቤ የቀድሞን በላቸው ቆንጅት
አለየም
ከስልጣን መወገዳቸውን ወይም ገለል መደረጋቸውን ተከትሎ የሀገሪቱ ቅኝ ገዢ የቀድሞ እንግሊዝ መረጋጋትና ስርዓት እንዲሰፍን እያሳሰበች ናት። በ1970ዎቹ ዓመታት የተካሄደው የነጻነት ትግልና የሽምቅ ውጊያ መሪ የነበሩት ሙጋቤ ከሎንዶን ጋር ሆድና ጀርባ ከሆኑ ሰነባብተዋል። ብሪታንያና ዩናይትድ ስቴትስ እንዲሁም ሌሎቹ የአውሮፓ አጋሮቻቸው ሙጋቤን በሰፉ የሰብአዊ መብቶች ረገጣዎች ሲከሷቸው ቆይተዋል። ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ ለቆንጅታ ይተቀርባለች።
ለንደን በሚገኘው የዚምባብዌ ኤምባሲ ደጃፍ ተቃዋሚዎችን የሚደግፉ አንዳንዶች የሙጋቤ ዘመነ መንግስት ሊያበቃ በመሆኑ ከወዲሁ ደስታቸውን ሊገልጹ ተሰባስበዋል። አንዲቱ የዚምባብዌ ሰብአዊ መብቶች ድርጅት ተጠሪ ኪፖ ፓሪሬንቲያዋ ናቸው።
We really appreciate what he had done before, but unfortunately, he couldn't make a good move.
ድሮ ያከናወኑትን በደንብ እናደንቅላቸዋለን። ትክክለኛውን እርምጃ ወስደው በጊዜ ከስልጣን ለመሰናበት አለመቻላቸው ግን ያሳዝናል። ድሮ ነው ከስልጣን መልቀቅ የነበረባቸው።
ሙጋቤ ግን ወይ ፍንክች ብለው ቆይተዋል። የሚነሳባቸውን የፖለቲካ ተቃውሞ ሁሉ እየደመሰሱ በትረ ስልጣኑን የሙጥኝ ካሉ 40 አመት ሊያስቆጥሩ ነው። ከ15 አመታት በፊት እንደ አውሮፓ የዘመን አቆጣጠር በ2002 ዓመተ ምህረት መሆኑ ነው ዚምባብዌ ውስጥ የተካሄደው ምርጫ ተከትሎ በተፈጠረው ሁከት ምክንያት ብሪታንያና የአውሮፓው ህብረት ፕሬዝደንቱ ላይ የምጣኔ ሀብት ማዕቀብ ጣሉባቸው። የአፍሪካ ምርምር ተቋም ተንታኝ የሆኑት ኒክ ብራንሰን ያሁኑ የሙጋቤ ከስልጣን መገለል ሂደት በጥንቃቄ መያዝ እንደሚኖርበት ያስገነዝባሉ።
There's a need for cool heads and some back channeling and some, you know, quiet discussions.
ረጋ ብሎ ይፋ ባልሆነ መንገድ በሚስጥር መነጋገር ያስፈልጋል። ብሪታንያ እንደለመደችው በአዋጅ በሚለፈፍ ዲፕሎማሲ ሳይሆን
የብሪታንያ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን የዚምባብዌ የጦር ሰራዊት ፕሬዝዳንት ሙጋቤን ከስልጣን ገለል አድርጎ አስተዳደሩን መቆጣጠሩን ተከትሎ እንዲህ ሲሉ አስተያየት ሰጥተው ነበር።
Nobody wants simply to see the transition from one unelected
ሽግግሩ ከአንድ በህዝብ ያልተመረጠ ፈላጭ ቆራጭ ወደ ሌላ ፈላጭ ቆራጭ እንዲሆን ማንንም አይፈልግም። እኛ የምንፈልገው በመጪው አመት ትክክለኛ ነጻና ፍትሃዊ ምርጫ እንዲካሄድ ነው። ያ እንዲሆንም እንሰራለን።
የህብረቱን በበኩሉ ሁኔታው ከቁጥጥር እንዳይወጣ ፍርሃት ባለው መንገድ እንዲያዝ ተማጽኗል። የህብረቱ ኮሚሽን ቃል አቀባይ ካተሪን ሬይ
The fundamental rights of all the citizens needs to be respected and the constitutional order and democratic governance
የሁሉም ዜጎች መሰረታዊ መብቶች መከበር አለባቸው። ህገ መንግስታዊ ስርዓቱና ዲሞክራሲያዊ አስተዳደሩም መጽናት አለበት።
በገዢው ፓርቲ ዛኑ ፒኤፍ ውስጥ ዋናዎቹ አንቀሳቃሽ ኃይሎች በነጻ አውጪ ትግሉ ውስጥ የተዋጉ አርበኞች ናቸው። ከአርበኞቹ አንዱ የቀድሞው ምክትል ፕሬዝዳንት ኤመርሰን ምናናንጓ ባለፈው ሳምንት ፕሬዝዳንት ሙጋቤ እስካባረሯቸው ጊዜ ድረስ ተተኪያቸው እንደሚሆኑ የሚጠበቁት እሳቸው ነበሩ። ጦር ሰራዊቱም በትረ ስልጣኑ እንዲቆጣጠር ያነሳሳው ሙጋቤ በመከተላቸው ላይ የወሰዱት እርምጃ ነው። የአፍሪካ ምርምር ተቋሙ ተንታኝ Nick Branson.
They're merely trying to manage the transition having clearly been quite a long
ሽግግሩን አቅጣጫ ለማስያዝ መሞከራቸው ነው። ሙጋቤ ኤመርሰን ምናንጋዋን ማግለላቸው በግልጽ አስደንግጧቸዋል። ለሀገራችን ነጻነት ያልተዋጉትን ግሬስ ሙጋቤን በቦታው ሊያስቀምጡ አይደል ከሚል እሳቤ ነው የተነሱት።
ሮበርት ሙጋቤ ለመሪነት ያበቃቸው በነጻ አውጪ ጦርነት ውስጥ የተጫወቱት ሚና ነው። አሁን አርበኞቹ የቀድሞ ጓዶቻቸው ይብቃውት ብለው ተነስተውባቸዋል። አደም ሲል በዜናው እንደተገለጸው የዚምባብዌ ፕሬዝዳንት ጦሩ ከስልጣን ገለል ካደረጋቸው ወዲህ ለመጀመሪያ ጊዜ ዛሬ በአደባባይ ታይተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ አርብ ዋሽንግተን ውስጥ ከአፍሪካ ሀገሮች ሚኒስትሮችና ዲፕሎማቶች ጋር ስብሰባ ከመግባታቸው አስቀድመው በሰጡት ቃል ዚምባብዌ ወደ ሲቪላዊ አስተዳደር መመለስ አለባት ብለዋል። ያቺ ሀገር አዲስ ጎዳና የመቀየስ እድል ተከፍቶላታል። ያም ዲሞክራሲያዊ ምርጫዎችንና የሰብአዊ መብት ከበሬታን ያካተተ መሆን አለበት ያሉት ቲለርሰን የኋላ ግን የሚመራው መንግስት መምረጥ ያለበት ራሱ የዚምባብዌ ህዝብ ነው ብለዋል። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ በዩናይትድ ስቴትስ ታዋቂ ሰዎች ላይ የተሰሙ የሚገኙ የወሲባዊ ጥቃት ወንጀላዎች አሁን ወደ ሚኒሶታ ክፍለ ሀገሩ ዲሞክራት ሴኔተር አል ፍራንክን አነጣጥረዋል። ከ11 አመታት በፊት በመካከለኛው ምስራቅ ለዩናይትድ ስቴትስ ጦር በተዘጋጁ የመዝናኛ ዝግጅቶች ላይ አንዲት የሬዲዮ ጋዜጠኛን ያለፍላጎቷ ከንፈሯ ላይ ስማዋታል ጎነታትለዋታል ተብለው ተወንጅለዋል። ሁለቱ በሳቸው ላይ በአልፍራንከን በተጻፉት የቀልድ ድርሰት ለማቅረብ ሲዘጋጁ ያለ ፍላጎቷ መሳሟንና መጥቆንተሏን ነው ጋዜጠኛዋ የተናገረችው። የሪፑብሊካን ፓርቲው የአላባማ መወሰኛ እጩ ተወዳዳሪ እድሜያቸው ለአቅመ ሔዋን ያልደረሱ ልጃገረዶች ላይ የወሲብ ጥቃት አድርሰዋል በሚል ውንጀላ አቀርቦባቸዋል። ላቲሳ ሆክ የዘገበችውን ሄኖክ ሰማግዜር ያቀርባል።
አሜሪካውያን ሴቶች ለዘመናት በዝምታ ያለፏቸውን የጾታ ትንኮሳዎች፣ ጉንተላዎችና አስገድዶ መድፈር ታሪኮች በይፋ እየተናገሩ ነው። በተለይ ከፍተኛ ባለስልጣናትና ታዋቂ ሰዎች ፈጸሟቸው የተባሉት የህዝብ መነጋገሪያ ሆነዋል። በትናንትናው ዕለት የካሊፎርኒያ ግዛት ውስጥ የሬዲዮ አዘጋጅ የሆነችው ሊያን ትዊድን በአፍጋኒስታን የዛሬ 11 ዓመት ተፈጠረ ያለችውን የጾታ ጥቃት ስታስረዳ
Before you even know it, I mean, you kind of get close, and he just put his hand on the back of my head, and he mashed his face against
the... ትንሽ ተቀራርበን ነበር የቆምነው። ከዚያ ሳልጠብቀው እጁን ማጅራቴ ላይ በፍጥነት አድርጎ ፊቱን ከፊት የለጠፈው። ሁሉ ነገር በቅጽበት ነው የሆነው። ከዚያ ከንፈሩን ከከንፈሬ ገጠመና ምላሱን አፌ ውስጥ ጨመረው። የማስታውሰው ነገር ቢኖር አፉ እርጥበትና ምልግልግ ስሜት እንደነበረው ነው። ጉዟችንን ስንቀጥል ቅጽም ስም አወጣውለት። አሳፍ ብዬ ነበር የምጠራው።
ትዊድን አክላም ፍራንክን እንደዚህ አይነት ነገር ዳግመኛ እንዳይለመዳቸው ያኔውኑ ነግሬያለሁ ትላለች። ከዚያ ወዲያ ወደ ሀገራቸው ሲመለሱ አውሮፕላን ላይ ያሉ እንቅልፍ ሸለብ አድርጓት ሳለ ፎቶ ተነስተናል ትላለች። ፍራንክን ውንጀላዎቹን አላስተባበሉም። ይቅርታ በመጠየቅ ጀመሩና ፎቶው ለቀልድ የተነሳ ነው ብለዋል። የሬዲዮ ጋዜጠኛዋ ግን ቀልዶ ታስቅም ብላቸዋለች።
Nothing like that is ever funny. I mean, is it funny if he does that?
እንደዚህ ያለ ነገር መቼ ነው አስቆ የሚያቀው? ቴ አስቡት እስኪ። እህታችሁን ወይንም እናታችሁን እንዲህ አድርጎ ቢሆን ትስቁ ነበር?
ሌላ አሜሪካዊ ፖለቲከኛም በወሲብ ቅሌት ናላቸው ዞሯል። የሪፐብሊካኑ ፓርቲ የሴኔት እጩ ተወዳዳሪ የአላባማው ዳኛ ሮይ ሙር እድሜያቸው ለአቅመ ሔዋን ያልደረሱ ልጆች ላይ የወሲብ ጥቃት ፈጽመዋል በሚል ተወንጅለዋል። ሙር በበኩላቸው በወቅቱ የልጃገረዶቹ እናት እንዳጫውታቸው ፈቅደውልኛል እያሉ ነው። በዩናይትድ ስቴትስ ኮንግረስ አብላጫ ድምጽ ያለው ፓርቲ መሪ ሚች ማኮነል እጩ ተወዳዳሪ ሙር ከምርጫው ራሳቸው እንዲያገሉ ጠይቀዋል። ሴናተር ፍራንክን ላይ ደግሞ የስነ ምግባር ምርመራ እንዲደረግባቸው ጠይቀዋል። አል ፍራንክን በእሳቸው ላይ በሚደረገው የስነ ምግባር ምርመራ ተባባሪ እንደሚሆኑ ተናግረዋል። ሮይ ሙር የሚከተለውን አስተያየት ሰጥተዋል።
Many of you have recognized that this is an effort by Mitch McConnell and his cronies to steal this election from the people of Alabama, and they will not stand.
ሁላችሁም እንደምታውቁት Mitch McConnell እና ጭፍሮቻቸው ከአላባማ ህዝብ የምርጫ ድልን ሊሰርቁ ተዘጋጅተዋል። እንዲሳካላቸው በፍጹም አንፈቅድም።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሙርን የምረጡኝ ዘመቻ ሲደግፉ ነበር። ነገር ግን ቃል አቀባያቸው ሳራ ሃከቢ ሳንደርስ ፕሬዝዳንቱ አሁንም ይደግፋቸው እንደሆነ ተጠይቀው ቀጥተኛ መልስ አልሰጡም።
The president believes that these allegations are very
ልብ በሉ። ውንጀላዎቹ ፕሬዝዳንቱን በእጅጉ ረፍት ነስተዋል። የሚገባቸውን ትኩረት እንዲያገኙ ይፈልጋሉ። ሆኖም በምርጫው ዙሪያ የአላባማ ህዝብ ቀጣዩ የሴኔት ተወካዩ ማን እንደሚሆን ድምጹን እንዲሰጥ ይፈልጋሉ።
ባለፈው ወር የሆሊውድ ፊልም አዘጋጅ ሃርቪ ዋንስታይን በወሲብ ቅሌት ውንጀላ አበሳ ከገቡ በኋላ በዩናይትድ ስቴትስ የጉንተላና ጾታዊ ጥቃት ውንጀላዎች ባለስልጣናትና ታዋቂ ሰዎችን እያዋረዱ ነው።
ከምሽቱ 3 ሰዓት ከ29 ደቂቃ ነው አሁን አዲስ አበባ ላይ። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ስርጭት ነው እየተከታተላችሁ ያላችሁት።
አድማጮች አሁን የምሽቱን ዋና ዋና ዜናዎች በድጋሚ። ህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ስለ ድርጅቱ ጥንካሬና መሰረታዊ ድክመት ጥልቅ ግምገማ ለማድረግ የጀመርነውን ጉባኤ በስኬት አከናውነን የሂስና ግለሂስ መድረክ ጀምረናል ሲል ዛሬ ባወጣው መግለጫ አስታውቋል። በግንቦት ሰባት ድርጅት ውስጥ በማንኛውም ሁኔታ ተሳትፋችኋል ተብለው የሽብር ክስ የተመሰረተባቸው 9 ሰዎች ጉዳይ የፌደራል ከፍተኛ ፍርድ ቤት የልደታ ምድብ የወንጀል ችሎት ለሌላ አንድ ወር ጊዜ ቀጥሯል። ኬንያ ዋና ከተማ ናይሮቢ ውስጥ ተቃዋሚ መሪው ራይላ ኦዲንጋን ለመቀበል በሆታ ተሰባስበው የነበሩ ደጋፊዎቻቸውን ሊበትኑ ፖሊሶች በተኮሱት ጥይት ቢያንስ ሁለት ሰዎች መግደላቸውን ዘገባዎች ገለጡ። የደቡብ ሱዳን መንግስት በተበታተነ ተቃዋሚ ወገን ላይ በሰፊው ጭካኔ የተመላበት ወታደራዊ ዘመቻ እያካሄደ ነው ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ተናገሩ።
ሶስት ሰዓት ተኩል ነው። አሁን ወደ ዝግጅታችን ሁለተኛ አጋማሽ እንሸጋገራለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ቴሌኮም ከአፍሪካ ትልቁ የተንቀሳቃሽ ስልክ አገልግሎት አቅራቢ መሆኑ ተገለጸ። የኢትዮጵያ የሰብአዊ መብት ኮሚሽን በኢትዮጵያ እስር ቤት ሰቆቃ መፈጸሙን ገለጸ። ከመላ አፍሪካ ሀብታም ሴት የተባሉት ኢዛቤል ዶስ ሳንቶስ ከአንጎላ የመንግስት የነዳጅ ዘይት ቡድን መሪነት ተወገዱ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው።
africanews.com ስለ ኢትዮጵያ የቴሌኮሙኒኬሽንስ ኩባንያ ሲዘግብ የመንግስት ይዞታ የሆነ ኢትዮ ቴሌኮም ኩባንያ ከአፍሪካ ትልቁ የተንቀሳቃሽ ስልክ አገልግሎት ሆኗል ይላል። የአይቲ ማለት የኢንተርኔት ቴክኖሎጂ ድረገጽ በገለጸው መሰረት ካለፈው ዳር ወር አንስቶ ኢትዮ ቴሌኮም ከ57 ሚሊዮን በላይ የሚሆኑ የተንቀሳቃሽ ስልክ ደንበኞች ያሉ ሲሆን በተንቀሳቃሽ ስልክ ደንበኞች መሰረት ኢትዮ ቴሌኮም ከናይጄሪያው MTN በልጦ የአፍሪካ ትልቁ ለመሆን መቻሉን የአፍሪካ ኒውስ ድረገጽ ጠቁሟል። ኢትዮጵያ የቴሌኮሙኒኬሽን ይዞታቸውን ለቀቅ አድርገው ለውድድር እድል ካልሰጡት ጥቂት የአፍሪካ አገሮች አንዷ ነች። ስለሆነም ኢትዮ ቴሌኮም በጥቅሎች የተያዘ ኩባንያ ነው ሲሉ አንድ የዘርፉ ጠቢብ መናገራቸውን ዘገባው ጨምሮ ገልጿል። ኢትዮ ቴሌኮም እንዲህ አይነት ስኬት ያገኘው ከቅርብ ዓመታት ወዲህ ከ1.6 ቢሊዮን ዶላር በላይ የፈጀ ኩባንያውን የማስፋትና የማጠናከር ሥራ በመስራቱ እንደሆነም ዘገባው አውስቷል።
የቴሌኮሙኒኬሽንስ ኩባንያውን የማስፋቱ ሥራ የአገልግሎቱን ጥራት በጉልህ በሚታይ መልኩ ማሻሻሉን፣ መላ ሀገሪቱን የሚያዳርሰውን የ2G መረብን ወደ 3G ከፍ እንዲል በማድረጉ የአገልግሎቱ ጥራት ተሻሽሏል። አዲስ አበባ አካባቢ ደግሞ በ4G LTE ከፍተኛ ፍጥነት እንዲገለገሉ አስችሏል ይላል አፍሪካንስ ድረገጽ ላይ የወጣው ዘገባ። ኢትዮ ቴሌኮም በአሁኑ ወቅት 62 ሚሊዮን የተንቀሳቃሽ ስልክ መረብ ደንበኞችን የማገልገል ብቃት አለው። ኢትዮጵያ በሕዝብ ብዛት ከናይጄሪያ ቀጥላ ከአፍሪካ ሁለተኛዋ መሆኗ ራሱ ለዚህ ስኬት አስተዋጽኦ ማድረጉን ዘገባው አክሏል። የምስራቅ አፍሪካዊቷ ሀገር ኬንያን አልፋ የክልሉ ዋናዋ የኢኮኖሚ ኃይል መሆኗን፣ ይህ ስኬቷ ደግሞ የዓለም ባንክንና ዓለም አቀፍ የገንዘብ ድርጅትን በመሳሰሉት ዓለም አቀፍ ገንዘብ አበዳሪ ተቋማት እንደተሞገሰ አፍሪካን ኒውስ ድረገጽ ላይ የወጣው ጽሑፍ አስገንዝቧል።
የአፍሪካን ኒውስ ድረገጽ ላይ የወጣው ሌላ ዘገባ በበኩሉ ባለፈው ዓመት መስከረም ወር ላይ በቅሊንጦ እስር ቤት ከጋየው ሰዓት ጋር በተያያዘ በእስር ያሉት 38 ሰዎች ሰቆቃ ተፈጽሞባቸዋል ሲል የኢትዮጵያ ብሔራዊ የሰብአዊ መብት አካል መግለጹን ጠቅሷል። ኢትዮጵያ ያሉ ሚዲያዎች በዘገቡት መሰረት የተፈጸመባቸው የሰቆቃ ተግባር ጥፍር መንቀልን እንደሚያካትት፣ በሰቆቃው ምክንያትም እስረኞቹ ጠባሳዎች እንደሚታዩባቸው የኢትዮጵያ የሰብአዊ መብት ኮሚሽን ማስታወቁን አፍሪካ ኒውስ ድረገጽ ላይ የወጣው ዘገባ አውስቷል። በቅሊንጦ እስር ቤት ኩነት 23 በሽተኞች እንደሞቱ መንግስት ገልጿል። ፋና ብሮድካስቲንግ ኮርፖሬት በዘገበው መሰረት 21 እስረኞች ከእሳቱ ለመውጣት ሲሞክሩ ተረጋግጦ እንደሞቱ፣ ሁለቱ ደግሞ ለማምለጥ ሲሞክሩ እንደተገደሉ አፍሪካ ኒውስ ድረገጽ ጠቅሷል።
በእሳቱ ቃጠሎ ምክንያት ሁለት ህንጻዎች ጉዳት እንደደረሰባቸው፣ ፍራሾችን፣ ብርድ ልብሶችን እንዲሁም የእስረኞች መዝናኛና ሌሎች ተመሳሳይ ንብረቶችም ውድመት እንደደረሰባቸው፣ ሌሎች እስረኞችና ፖሊሶችም የተለያየ ጉዳት ደርሶባቸው ሐኪም ቤት ገብተው እንደነበር ዘገባው አክሏል። የሀገሪቱ ከፍተኛ ፍርድ ቤት በቅሊንጦ እስር ቤት ከደረሰው ቃጠሎ ጋር በተያያዘ በ38ቱ እስረኞች ላይ ባለፈው ዓመት ህዳር ወር ላይ ክስ መስርቶባቸዋል። በከሳሹ አካል በቀረበው ክስ መሰረት ተከሳሾቹ እሳቱን ከመለኮሳቸው በፊት ባልደረቦቻቸውን ጭካኔ በተመላበት መንገድ የአካል ጥቃት ፈጽሞባቸዋል። እሳቱም እነሱንም አቃጥሎ ንብረትን አውድሟል ይላል ዘገባው። የአፍሪካ ኒውስ ዘገባ አያይዘውም የፖለቲካ ተቃዋሚዎች እንደሚታሰሩና ጉዳያቸው በኤሊ ጉዞ እንደሚራመድ ሳይወሳ አላለፈም።
የአንጎላው ፕሬዝዳንት ጆዋ ሎራንኮ ከመላ አፍሪካ ሀብታም ሴት የሚባሉትን የቀድሞ ፕሬዝዳንት ልጅ ኢዛቤል ዶ ሳንቶስ ከአንጎላ የመንግሥት ነዳጅ ዘይት ኩባንያ መሪነት እንዳነሱ የፋይናንሻል ታይምስ ጋዜጣ ድረገጽ ዘገበ። ይህ እርምጃ የቀድሞው መሪ ቤተሰቦችን ከሥልጣን ለመንቀል የተወሰደ እርምጃ ተደርጎ ታይቷል ሲልም አክሏል። አባታቸው ኤድዋርዶ ዶ ሳንቶስ ለ38 ዓመታት ያህል ሥልጣን ላይ ከቆዩ በኋላ ባለፈው ነሐሴ ወር ምርጫ ከመካሄዱ በፊት በፈቃዳቸው ከሥልጣን ተሰናብቷል። የወቅቱ መሪ በመንግሥታዊ አዋጅ ሥልጣን ላይ ከወጡ 1 ዓመት ከ6 ወራት ሆኗቸዋል። ኤድዋርዶ ሳንቶስ አሁንም የአገሪቱ ገዢ ፓርቲ ኤምፒኤልኤ መሪ በመሆናቸው እስካሁን ባለው ጊዜ በቀድሞ ፕሬዝደንት ተባባሪዎች ላይ የተወሰደውን እርምጃ ሆን ተብሎ የተቀነባበረ የማስመሰል ሥራ ተደርጎ ሲታይ ቆይቷል። በሀብታቸው የሚታወቁት የቀድሞ ፕሬዝደንት ልጅና ሌሎች 6 የሶናን ጎል የነዳጅ ዘይት ኩባንያ የቦርድ አባላት የነበሩ ሲባረሩ ግን በቀድሞ ፕሬዝደንት ቤተሰብ ላይ ያነጣጠረ እርምጃ ተደርጎ ታይቷል።
ለ30 ዓመታት ያህል ዘልቆ የነበረው አስከፊ የስበርስ ጦርነት ከ15 ዓመታት በፊት ካበቃበት ጊዜ አንስቶ የአንጎላ የነዳጅ ዘይት ኢንዱስትሪ የሀገሪቱ የሀብት ምንጭ ሆኖ ቆይቷል ይላል ፋይናንሻል ታይምስ ድረገጽ ላይ የወጣው ጽሑፍ። የአንጎላው ፕሬዝደንት ሎሬንኮ ስልጣን ላይ ከወጡበት ጊዜ አንስቶ የሀገሪቱ የማዕከላዊ ባንክ ኃላፊን፣ በሀገሪቱ መንግስት የሚደገፈውን የአልማዝ ኩባንያ መሪንና የሶስት የመንግስታት የሚዲያ ኩባንያዎች መሪዎችን ከስልጣን አንስተው ቀይረዋል። የገዢው ፓርቲ ኤምፒኤልኤ ድጋፍ እያሽቆለቆለ በመሄዱ በአሁኑ ወቅት እየቀነሰ በመሄድ ላይ ያለውን የጥቂቶች መጠቀሚያ ብቻ ሆኖ የቆየውን የነዳጅ ዘይት ሀብትን ሰፊው ህዝብም እንዲቋደስበት ለማድረግ ስራ አጥነትንና ደካማ የጤና ጥበቃ አቅርቦትን ለማሻሻል ድርጅቱ እየጣረ መሆኑን ፋይናንሻል ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል።
ያም ሲባል ግን ፕሬዝደንቱ ወሳኝ ውሳኔ ቢወስዱም ጥሩ የልማት አጀንዳ አላቸው ማለት አይደለም። ሚስተር ሎሬንኮ ተቃዋሚዎቻቸውን ከስልጣን የሚያገሉት ስልጣናቸውን አጠናክረው የራሳቸው የሆነ መዋቅር ለመፍጠር ነው ሲሉ የኦክስፎርድ ዩኒቨርሲቲ ምሁር ዴዞረስ ማስገንዘባቸውን ፋይናንሻል ታይምስ ጋዜጣ ላይ ወጣው ጽሑፍ ገልጿል። ልዕልት የሚል ስያሜ ያተረፉት የቀድሞ ፕሬዝደንት ልጅ ዶ ሳንቶስ የፎርብስ መጽሔት በገለጸው መሠረት በ3.4 ቢሊዮን ዶላር የሚገመት ሀብት አላቸው። የሚሰነዘርባቸው የሙስናና የዘመድ አዝማድ አድሎንም አስተባብለዋል። ሀብቱን ያገኘሁት በጥረቴ እንጂ በቤተሰቦቼ ምክንያት አይደለም ማለታቸውን ፋይናንሻል ታይምስ ጋዜጣ ድረገጽ ላይ ወጣው ጽሑፍ አስነብቧል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አሁን በወቅቱ የኢትዮጵያ ፖለቲካ ቀውስ ላይ ትናንትና የጀመርነውን ውይይት እንቀጥላለን።
የውይይቱ የዛሬው ክፍል የሚያተኩረው በሀገሪቱ ውስጥ በተለያዩ አካባቢዎች በሚካሄዱ ግጭቶችና የኢትዮጵያ ብሔራዊ ደህንነት ምክር ቤት ባቀደው የቁጥጥር እርምጃ ላይ ይሆናል። የውይይቱ ተሳታፊዎች የአረና ትግራይ ፓርቲ መስራች አባል አቶ ገብሩ አስራት፣ የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ በቀለ ነጋና በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ የኢትዮጵያ ሥነ ጥበባት መምህር አቶ አበባው አያሌው ናቸው። አድማጮች፣ በዚህ ውይይት ውስጥ የመንግስት ባለስልጣናትን ለማሳተፍ ያደረግነው ተደጋጋሚ ጥረት አልተሳካም። የመንግስቱ የሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔርን በስልክ አግኝተን ነበር። አሁን ስራ ይበዛል በማለት ለመካፈል እንደማይችሉ ገልጸውልናል። አወያዩዋ ትዝታ በላቸው ነች። መቀሌ ውስጥ ስለሚካሄደው እየተካሄደ ስለቆየው የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ስብሰባ አቶ በቀለ ነጋ በሰጡት አስተያየት እንጀምራለን።
እንግዲህ እኔ ብዙም ስለ ህወሓት ከአቶ ገብሩ የተሻለ እውቀት የለኝም። ትልቁ ነገር ከህወሓት የነኚህ የኢህአዴግ ድርጅቶች ፈጣሪ መሆኑን ነው ማቀው ነገሩ አሁን መሰንጠቅ አዲስ አይደለም ይመስለኛል። በእናቶ ገብሩ ላይም በዚህ አይነት ችግር ተፈጥሯል። እነሱ ከዛ ሊወጡ የቻሉት በዚሁ ውስጥ በነበረው ቅራኔ ምክንያት ነው። አሁንም እንግዲህ ከውጭ ባለው የህዝብ እንቅስቃሴ ምክንያት ህወሓት መሪ እንደመሆኑ መጠን እነሱ ውስጥም ያለውን ጎራ የመለየት ሁኔታ እንግዲህ ያስተሳሰብ ፍጭት ሊፈጠር እንደሚችል እገምታለሁ። ያ ግን ራሱን ችሎ በእነሱ ብቻ የተደረገ ሳይሆን በአጠቃላይ ሀገሪቱ ውስጥ ባለው በኦሮድድና በባዕድን ግንኙነቶች በሀገሪቱ ውስጥ ባሉ የተለያዩ ቦታዎች ላይ የሚከሰቱ ግጭቶች ምክንያቶች ላይ የአቋም ልዩነት ሊሆን ይችላል የሚል ግምት ነው ያለው። እንግዲህ የአጠቃላይ የሀገሪቱ የፖለቲካ ሙቀት ያመጣው እና ከዚህም ቀደም የታየ ጉዳይ ነው ያለመታዘዝና በድሮ መንገድ ለመሄድ ፈቃደኛ ያለመሆን እነሱም ላይ ተጽዕኖ የሚያስከትል ሊሆን ይችላል የሚል ግምት ነው ያለኝ።
አቶ ገብሩ በዚሁ ነጥብ ላይ የተለየ ሀሳብ ካለዎት ወይንም የሚያክሉት ካለ?
ሁኔታዎች በከፍተኛ ደረጃ እየተለዋወጡ ነው ኢትዮጵያ ውስጥ ያሉት። በተለይ ባለፉት 2-3 አመታት የፖለቲካ ቀውሱ ከፍ እያለ ስር እየሰደደ የሆነበት ሁኔታ ነው ያለው። ፖለቲካ ቀውስ በሚከሰትበት ጊዜም ከሚታዩት ክስተቶች አንዱ በአመራር ውስጥ የሚታይ ቀውስ ነው የሚሆነው። በዚህ ሁኔታ ህወሓት እንደ ድሮ አይደለም፣ በብዙ መንገድ ተዳክሟል። በተለይ ባለፉት 4-5 አመታት በአመራርም ደረጃ ያለው አቅም ተወስኗል። ግን ዋናው ነገር ህወሓት የሚከተለው ርዕዮተ ዓለም፣ ህወሓት የሚከተለው የፖለቲካ አቅጣጫ፣ በዛም በኩል ኢህአዴግ እየተከተለ ያለው አቅጣጫ አዲስ ነገር ሊፈጥር አልቻለም። እንግዲህ ዋናው ጉዳይ ይሄ ይመስለኛል። አሁንም በትውልድ ደረጃ ሁሉም ድርጅቶች በተለይ በአዴን እንዲሁም በኦፒዲኦ አዳዲስ ትውልዶች መጥተዋል። በትውልድ ደረጃ በአስተሳሰብ ደረጃ ግን በእኔ አስተያየት ከአቤታዊ ዲሞክራሲያዊ እና ከዚህ ከልማታዊ መንግስት የሚሉት አገላለጽ ከዚህ የወጣ አስተሳሰብ ግን እስካሁን ድረስ አላየውም በሁሉም በኩል። ስለዚህ እኔ እንደማየው ይህ ሁኔታ የፈጠረው ቀውሱ ሂደቱ ነው። ግን አዲስ ሀሳብ በኢህአዴግ በኩል በሁሉም ድርጅቶች በአራቱም ድርጅቶች አዲስ ሀሳብ አዲስ የለውጥ አጀንዳ የተቀመጠ እንዳልሆነ ግን አስተውላለሁ። ስለዚህ የስልጣን ሽኩቻ ነው በሁሉም ድርጅቶች ያለው። የስልጣን ሽኩቻ በቡድን ልባድ ነው ስልጣናቸውን ለማስጠበቅ ለማረጋገጥ እየሞከሩ ያሉ ነው የሚመስለ እንጂ የለውጥ አጀንዳ እስካሁን ድረስ ሲያዳመጥ ከሁሉም ድርጅቶች ያዳመጥኩ የለም። የትውልድ ልውውጥ ግን አለ። በተለይ በሁለቱ ድርጅቶች በብአዴን እና በኦፒዲኦ የትውልድ ሽግግር ግን ተደርጓል።
አመሰግናለሁ። ወደ ሌላ ነጥብ እንሂድ። እናንተም ነካነካ አርጋችሁታል። እንግዲህ የኢትዮጵያ ሕዝብ በተለያዩ ቦታዎች ላለፉት 1-4 አመታት በተጠናከረ መልኩ ስለ ዲሞክራሲያዊ መብት መከበር፣ ስለ እኩል የኢኮኖሚ ተጠቃሚነት ጅምሩ ላይ ይሄንን ሲጠይቅ፣ በኋላ ደግሞ የጠየቁ ሁሉ ሲታሰሩ የታሰሩት ይፈቱ የሚል ተጨምሮበት በየቦታው እንቅስቃሴ አለ። ኢህአዴግ ግን በፊት እንግዲህ ያስቸኳይ ጊዜ አዋጅ ታወጀ። አሁን ደግሞ የብሔራዊ ጸጥታ የሚባል እንደ በፊቱ በጠቅላይ ሚኒስትሩ ሊቀመንበርነት የሚመራና በመከላከያ ሚኒስትሩ ጻፊነት የሚመራ ተቃውሞን የሚከላከል ማንም ህዝብ ከተቃወመ እርምጃ የሚወስድ ይሄ ምን ለውጥ ሊያመጣ ይችላል ኢትዮጵያ ውስጥ? አቶ አበባው።
እኔ መቼም የዚህ ነገር መነሻ ድሮም የነበረ ነው። 1994 ዓመተ ምህረት የአዋጅ ቁጥር 257 የኢትዮጵያ ብሔራዊ ደህንነት ካውንስል አቋቁሟል። ያ ካውንስል በጠቅላይ ሚኒስትሩ የሚመራ ሆኖ ምክትል ጠቅላይ ሚኒስትሩን ይጨምራል፣ መከላከያ ሚኒስትሩን ይጨምራል፣ የመከላከያ ኤታማዦር ሹሙንም እንደዚሁ ያጠቃልላል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊን፣ የደህንነት ኃላፊውን፣ የውጭ ጉዳይ ሚኒስትሩን እና ያ አዋጅ አገሪቱ ውስጥም ሆነ ከውጭ ለሚሰነዘርባት የደህንነት አደጋ ይጣል ሰጥቶታል። አሁን እንደሚመስለኝ እንግዲህ ይሄኛውን መሰረት አድርገው ነው አሁን የጸጥታ የብሔራዊ ጸጥታ ካውንስል መመስረት የፈለጉት። ዝርዝሩ አጋጣሚ ሆኖ አላነበብነውም፣ የኢንተርኔት ችግር ነበረ። ግን ይሄ ከአስቸኳይ ጊዜ አዋጁ ለመሸሽ የተደረገ ነገር ይመስለኛል። አስቸኳይ ጊዜ አዋጁ ያኔ በሚታወጅበት ጊዜ ብዙ ነገሮችን አስከትሎ መጣ። የሀገሪቱን
ጸጥታ እንግዲህ ተቃውሞ የትም ቦታ ላይ ሲነሳ ያንን በመከላከያ ኃይሉም በምኑም በፖሊስ ኃይሉም ለማስወገድና ኃይል ለመጠቀም ነው። ነገር ግን አስቸኳይ ጊዜ አዋጅ በውጭ እይታ መጥፎ ነገር ያስከትላል። አንደኛ ይሄ ዲፕሎማሲ ግንኙነቶችን ትንሽ ያሻክራል። ሁለተኛ በቱሪዝም በኢንቨስትመንት የሚመጣው ወደ ሀገር ውስጥ የሚገባው ያስደነብራል። ነገሩ ያው ነው፣ የአስቸኳይ ጊዜ አዋጅ ነው። ብሔራዊ የደህንነት ካውንስል ወይም ጸጥታ ምክር ቤቱ የሚጠቀመው ተመሳሳይ ኃይል ነው። የፖሊስን ኃይል፣ ሚሊሻውን፣ መከላከያውን፣ የደህንነት ደግሞ ኃይሉ አለ አይደለም? የደህንነት ኔትወርኩ ይህን ሁሉ አቀናብሮ ጠቅላይ ሚኒስትሩ ነው የሚመራው። ምንም የተለወጠ ነገር የለውም። የተለወጠው ምንድን ነው? ቃሉ ብቻ ነው። ቃሉን ደግሞ ከሚሰጠው ጥቅም አኳያ ይሄ ለውጭ ተመልካቾች ከዲፕሎማቶችም ከምንም አይ ሰላም ነን ለማለት ካልሆነ በስተቀረ አልሸሹም፣ ዞራሉ ነው። በእኔ በኩል
አቶ ገብሩ፣ ጠቅላይ ሚኒስትሩ የዚህኑ የኢትዮጵያ ብሔራዊ ደህንነት ምክር ቤት መመስረት በተናገሩበት ወቅት ከሀገር ውስጥና ከውጭ ግጭት የሚቀሰቅሱ አሉ፣ እርምጃ እንወስዳለን ብለዋል። ከውጭ ተብሎ እንግዲህ የሚጠቀሰው ብዙ ጊዜ ኤርትራ ነው። አሁን ደግሞ የግብጽም ስም እየገባ ነው። ከሀገር ውስጥ የሚሉት ግን እነዚህ አሁን የተለየ እርምጃ እየወሰዱ ነው የሚባሉትን የኢህአደግ አባል ፓርቲዎች ነው ወይስ ከሀገር ውስጥ የሚቀሰቅሱት ግለሰቦችን? ምንድን ነው የተገነዘቡት እርስዎ?
መልካም። አስቀድሜ የብሔራዊ ደህንነት ካውንስል ለምን አሁን አስፈለገ በሚለው ላይ ትንሽ ልል እፈልጋለሁ። አቶ አባው ያስቀመጡት ነገር አለ። እንደተባለው ኢትዮጵያ በከፍተኛ ቀውስ ውስጥ ቆይታለች። አሁንም በፖለቲካ ቀውስ ውስጥ ነው ያለችው። ይህን ቀውስ ለማስታገስ ሁለት አቅጣጫዎችን ተከትሏል ኢህአዴግ። አንደኛው የጥልቅ ተሃድሶ የሚሉት የፖለቲካ ለውጥ አድርጋለሁ የሚሉት እንቅስቃሴ ነው። ሁለተኛው አቅጣጫ ደግሞ የአስቸኳይ ጊዜ አዋጁ ነበር። እንግዲህ እዚህ ላይ መታየት አለበት፣ ህዝቡ በአጠቃላይ እየጠየቀ ያለው የፖለቲካ ለውጥ እንዲደረግ፣ ፍትህ እንዲነግስ፣ ዲሞክራሲ፣ የዜጎች ነጻነት እንዲጠበቅ፣ በአጠቃላይ በሀገሪቱ ያለው የፖለቲካ ድባብ እንዲቀየር የህዝቡ ጥያቄ ሆኗል። ያ ሆኖ ያለ የኢህአዴግ ጥልቅ ተሃድሶ ብሎ ያተኮረው ይሄ መልካም አስተዳደር፣ ሙስናን ምናምን ይዋጋለሁ የሚለው ነው። ይህንን ለማድረግ አይችልም፣ አልቻለም። በዚህ ሁኔታ የተገደደው አስቸኳይ አዋጅን አውጆ የህዝቡን እንቅስቃሴ ጸጥ ማሰኘች ወይም መቆጣጠር ነበር። ከአስር ወራት በኋላ አዋጁ አንስቶታል። ያም ሆኖ አዋጅ ከተነሳ በኋላም ያው ድሮ የነበረው ሁኔታ ቀጠለ። ቀጥል ኢህአዴግ ለምንድን ነው የቀጠለው ብሎም ቆሞ ለማየት ለማሰብም አልሞከረም። ስለዚህ አሁን ያለው አማራጭ እንደተባለው በተጨባጭ ዲፋክቶ አስቸኳይ አዋጅ ነው አሁን የሆነው። ምክንያቱም መዋቅሮች በሙሉ እንዲሰሩ የተደረጉት መመሪያዎችን አጠቃላይ በዝርዝር ባላቃቸውም ያለውን እንቅስቃሴ ለመቆጣጠር የተቀመጠ ነው እና በህግ ተቋቁሞ የነበረው አስቸኳይ ጊዜ አዋጅ አሁን በተጨባጭ ወይ ዲፋክቶ በሚሉት ስራ ላይ ለመዋል የተደረገ ነገር ነው። ሌላ ግጽ ነው። ይሄ ምንም የሚያሻማ ነገር የለውም። በእርግጥ ሁል ጊዜ የውጭ ስጋቶች አሉ። በኤርትራም፣ በግብፅም፣ በሌሎችም ስጋቶች ሁሉ ጊዜ ያሉ ናቸው። ያም ሆነ ግን ብሔራዊ ደህንነት ካውንስሉ ሲቋቋምና እርምጃዎች እንወስዳለን ብለው ሲናገሩ በሀገር ውስጥ ያለውን እንቅስቃሴ ማዳፈን ነው የሆነ ያለው። በሀገራችን የኢህአዴግ አባላት የሆኑት ፓርቲዎችም የሚመሩት ሽኩቻ ከፍተኛ ነው። ህዝቡንን እያነሳሱ ወደ ግጭት እያስገቡት ነው ያየነው። ይሄ በሶማሌና ኦሮሚያ፣ በደቡብና በኦሮሚያ፣ በሌሎችም እንዲሁ ያሉት ሁሉ እነዚህ የኢህአዴግ አመራር የተሳተፉበት እንደሆነ ግልጽ ነው። ይህን ለማስቆምም ሞክሮ ይሆናል። ሌላው ህዝቡ ራሱ ጥያቄያችን አልተመለሰም፣ ምንም አይነት የፖለቲካ መፍትሄ የለውጥ እርምጃ አልተወሰደም። ሙስናው እንዳለ ነው፣ ብልሹ አስተዳደሩም እንዳለ ነው። መሰረታዊ መብቶቻችንና ነጻነቶቻችን አልተከበሩም። ስለዚህ በጥልቅ ተሃድሶ የተገኘ ለውጥ የለም፣ እንዲያውም እየባሰብን ነው የሚል የህዝቡ ሮሮና ተቃውሞም አለ። ስለዚህ ይህ የሚቋቋመው ይህን ጸጥ ለማድረግ ካልሆነ በስተቀር ዋና መፍትሄ መሆን የነበረበት ፖለቲካ መፍትሄ ነው። ሁሉንም ባለድርሻ አስገብቶ የሚሄድ ጉዳይ ፖለቲካውን መፍትሄ ሳያገኙ በዚህ መንገድ ለውጥ ይመጣል ብሎ ማሰብ እኔ ከድሮ የታሪክ ልምዳችንም ስናየው የሚሆኑ አይታይም።
አቶ በቀለ ነጋ ከዚህ ጋር አያይዘው እንዲመልሱልኝ አቶ ገብሩም አንስተውታል። በኢትዮጵያ በየቦታው ግጭት አለ፣ የህዝብ ግጭት አለ። ተቃዋሚዎች ወይንም ህዝቡ ራሱን መንግስትን ይከሳል ይሄንን ግጭት በማነሳሳት በጃዙር በመቀስቀስ ሰላዮችን ወይንም ግጭት የሚያነሳሱ ኃይሎችን በማነሳሳት ይከሳል። በሌላ በኩል ደግሞ በየቦታው እንደምናየው ድንበር ተብሎ በአፋር ከኢሳ አፋር ከትግራይ አማራ ከትግራይ ኦሮሞ ከሶማሌ ጉሙዝ ከአማራ ወላይታ ከኦሮሞ ጉጂው ከቡርጂ በየቦታው የሚንቀለቀል እሳት አለ እና ይሄንን በጣም ብዙ የተቃዋሚ ፓርቲ ወይንም የኢሃደግን አደረጃጀት የሚቃወሙ የብሔር አወቃቀሩ ነው ይሄንን ያመጣው ይላሉ። አያይዘው አስተያየቱን ይስጡ።
በመጀመሪያ ደረጃ የሀገራችን ትልቁ ችግር ፌደራል ስርዓቱ እውነተኛ የፌደራል ስርዓት ሆኖ ዴሞክራሲያዊ በሆነ መንገድ አለመተግበር ነው። የዚህ ሁሉ ችግር መነሻ አንዱ እሱ ነው። ሌላው ከዚህ ጋር አብሮ የሚሄደው በስርዓቱ ውስጥ በዴሞክራሲያዊ መንገድ የሚሰራ ምርጫ አይደለም። ይህን መንግስት ያቋቋመ ምርጫዎች በተደጋጋሚ ተደርገዋል። ህዝቡ ከዛን ጊዜ ጀምሮ ቅሬታ አለው። በትክክል አልተካሄዱም፣ ተሰርቀዋል፣ ተጭበርብረዋል እየተባለ አቤቱታ እየቀረበ ምንም የተገኘ መልስ የለም። 25 ዓመት ሙሉ በዚህ የፖለቲካ መፍትሄ ቅድም አቶ ገብሩ እንዳነሱት ካለመሰጠት ጋር ይሄ ስርዓቱ እውነተኛ የፌዴራል ስርዓት አለመሆን፣ ዴሞክራሲ በውስጡ አለመኖር እነኝህ ነገሮች ያስከትላል የሚል እምነት አለኝ። እንግዲህ ለዚህ ደግሞ ህዝብ ጥያቄ ያቀርበዋል። እውነተኛ ፌዴራል ስርዓት ይካሄድ፣ ችግሮቻችን በውይይት ይፈቱ ብለው ህገ መንግስቱ በሚፈቅደው መሰረት ጥያቄ ላቀረቡ ሰዎች በጸረ ሽብር አዋጅ ነው መልስ የተሰጠው። እዚህ ቀደም በጸረ ሽብር አዋጅ ተቋቁሞ እነኛን ሰጥ ለማስኘት ብዙ እርምጃዎች ተወስደዋል። በአሁኑ ሰዓት ብዙ ሰዎች በዚህ በጸረ ሽብር አዋጅ የተቃዋሚዎች በብዛት በእስር ላይ በስቃይ ላይ ይገኛሉ። ከዚህም የወፌኮ አመራሮች በቅርብ ጊዜ የዚህ ሰለባ ሆነዋል። ዶክተር መረራን ጨምሮ አቶ በቀለ ገርባን ጨምሮ ከሌላም ደግሞ እንደዚሁ ነጻ ጋዜጠኞች እነ እስክንድር እና አንዱዓለም በዚህ ውስጥ ተካተዋል። እንግዲህ ይሄ የሆነው በአንድ ጊዜ በአንድ ጀንበር ተነስቶ አይደለም ይሄ አዋጅ የመጣው። ከዚያ በፊት አስቸኳይ ጊዜ አዋጅ ታውጇል። ሰርቷል አልሰራም፣ ህገ መንግስቱን ጥሷል አልጣሰም የሚለውም ውይይትም በህዝብም የተደረገበት ነገርም የለም። ከአስር ወር በኋላ አሁን ደግሞ የህዝብ እንቅስቃሴ፣ የህዝብ መፈናቀል፣ የህዝብ ግጭት እንዲፈጠር በአንዳንድ ቦታ ሆን ተብሎ በተደራጁ ኃይሎች በአንድ ብሔር ላይ በአንድ ጎሳ ላይ ትኩረትን ያደረገ ከድሮው ግጭት በተለየ ሁኔታ የድሮው ግጭት ድንበር ላይ ያሉ ሲጋጩ በሳር በውሃ ነው። በአሁኑ ሰዓት ግን ለምሳሌ በምስራቁ የሀገራችን ክፍል በሐረርጌ እየተካሄደ ያለው ግጭት በተደራጁና ከባድ የጦር መሳሪያ በታጠቁ ኃይሎች መካከል የተደረገ ግጭት ነው። ይሄ ግጭት ባዶ እጁን ባለ ህዝብ ላይ ነው ያተኮረው። ወደፊት ምናልባት በግልጽ በገለልተኛ አካል ተጣርቶ ሲረጋገጥ ይሄ ወደ ዘር ማጥፋት ወንጀልም ሊደርስ የሚችል አይነት ግጭት ነው። እዛ ብቻ አይደለም፣ ሌሎች ቦታዎችም ላይ እንደዚሁ በፊት እንዳልኩት በጸረ ሽብር አዋጅ ህዝቡን በማዋከብና አንዳንድ ለህዝብ መብት የሚናገሩ ሰዎችን ያስታግሳል ተብሎ የታሰበ አዋጅ ነው። እስከ ዛሬም ይሄ ከፍተኛ ችግር ነው እየፈጠረ ያለው። ከህገ መንግስቱ ጋራ የማይጣጣም ህገ መንግስቱን የሚያዳክም የሚጻረር አዋጅ ነው። አሁን ደግሞ በአሁኑ ሰዓት እንግዲህ በህገ መንግስቱን ተንተርሶ የወጣው የዚህ ብሔራዊ የጸጥታ ምክር ቤት መቋቋም ይገባዋል እንኳ ቢባል ተመክሮበት ፓርላማው መክሮበት መሆን ሲገባው ዝርዝሩን ባላየው በአንድ ጊዜ በጠቅላይ ሚኒስትሩ ሰብሳቢነት በመከላከያ ሚኒስትሩ ጸሐፊነት ተዋጠዋል ነው የተባለው። እነኚህ ግጭቶች በየቦታው በሚካሄዱበት ሰዓት ላይ ከጅምሩ ለምንድን ነው ያ ተቋቁሞ እነኛ የሰው ህይወት ከመጥፋቱ በፊት ችግር ከመፈጠሩ በፊት ለምንድን ነው ያ እርምጃ ያልተወሰደው የሚል ጥያቄ አለኝ። አሁን በአሁኑ ሰዓት ሆን ብለው የፈጠሩትና የተደራጁት ኃይሎች ድጋፍላቸውም ነው።
ሆን ብለው የፈጠሩት ሲሉ ማንን ነው? አቶ በቀለ
መንግስት ማያውቀው ጉዳይ አይደለም እኮ ይሄ። ልዩ የሶማሌ ልዩ ኃይል የሚባል ሲቋቋም እንዴት ነው የተቋቋመው? በአንድ ክልል ውስጥ ይሄንን የሚያክል ግዙፍ ትጥቅ ያለው ኃይል ሲቋቋም አላማው ምን ሆኖ እንደተቋቋመ መንግስት ያውቃል? እንግዲህ ይሄ ሆኖ ሳለ በተጨማሪ ደግሞ በየቦታው የሚደርሱ መረጃዎች ህዝቡ ከድሮ ጀምሮ የሚያቀርባቸው የዴሞክራሲ ጥያቄዎች፣ የሰብአዊ መብት መከበር ጥያቄዎች የበለጠ ጥያቄዎቹ መልስ ሳያገኙ ለነሱ መልስ ነው የመጣው። ልክ እንደ ጸረ ሽብር አዋጅ፣ ልክ እንደ አስቸኳይ ጊዜ አዋጅ፣ አሁን ደግሞ የብሔራዊ ደህንነት አዋጅ የሚለው ነው የወጣው። ይሄ አዋጅ ማን ነው ከደሙ ንጹህ ነኝ የሚል እስቲ ዛቼ ትዮ ላይ እንዳይወርውር ይላል መጽሐፍ ቅዱስ ላይ። ይህን ግጭት ያስቆማል ወይስ የፌዴራል ስርዓቱን የበለጠ ያዳክማል? በተደራጀና በታጠቀ ኃይል አማካኝነት በባዶ እጁ ያለ ህዝብ ላይ የተፈጠሩ ናቸው። በዛ ውስጥ መንግስት በወቅቱ ማስቸኮል ጣልቃ ገብቶ አጥፊዎችን በቁጥጥር ስር አውሎ መዳኘት ሲችል ከ7-8 ወር በኋላ ከባድ ደረጃ ላይ ከደረሰ በኋላ ከዚህ ከሀገር ውስጥ የፖለቲካ ጥያቄውም ጋር ተያይዞ ከመጣ በኋላ አሁን የተወሰደው እርምጃ ወቅታዊ ነው ወይ የሚል ጥያቄ አለ።
ተወያዮቹንና አዘጋጅና አቅራቢያን ተቀብላቸውን እናመሰግናለን። ክቡራትና ክቡራን፣ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አንዳንድ አጫጭር መረጃዎችን እናካፍላችሁና እንሰነባበት። አንድ የዩናይትድ ስቴትስ ዶላር 27 ብር ከ11 ሳንቲም ተመንዝሯል። ዛሬ የባንክ የመሸጫ ዋጋ 27 ብር ከ65 ሳንቲም ነው። አንድ ዩሮ 32 ብር ከ10፣ አንድ እንግሊዝ ፓውንድ 34 ብር ከ10 ነው። በኢትዮጵያ ብሔራዊ ባንክ መረጃ መሰረት 1 ኪሎ ግራም ቡና 3 ብር ከ10 ሳንቲም ነው። ዛሬ ወርቅ 1 ግራም 24 ካራት 1175 ብር ከ83 ሳንቲም ነው። የነዳጅ ዋጋ ድፍድፍ ዘይት 61 ዶላር ከ36 ሳንቲም ነው። ለተጨማሪ መረጃ የኢትዮጵያ ብሔራዊ ባንክ ዌብሳይት መግባት ይቻላል፣ nbe.gov.et። ነገ ቅዳሜ ህዳር 9 እንዲሁም እሁድ አዲስ አበባ ፀሐያማ እንደምትሆን ተተንብዮአል። ከፍተኛ ሙቀቷ 7 ከፍተኛ ሙቀቷ 23 ዝቅተኛው 7 ዲግሪ ሴልሺየስ ነው። በሀገሪቱ ውስጥ ከፊል ደመናማ ከሚሆኑት ከአርባ ምንጭ፣ ከአሶሳና ከጎዴ በስተቀር ሀገሪቱ በአብዛኛው ፀሐያማ ነች። የኢትዮጵያ ዝቅተኛው የባሌ ሮቤ 4 ዲግሪ ሴልሺየስ፣ ከፍተኛው የሰመራ የጋምቤላና የጎዴ 35 ዲግሪ ሴልሺየስ ነው። ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት ተጨማሪ መረጃ ማግኘት ይቻላል። ዛሬ ልክ የዛሬ 132 ዓመት በ1878 ዓመተ ምህረት ማለት ነው አጼ ዮሐንስ ጉንደት ላይ በተካሄደ ውጊያ ግብፃውያንን ድል ነሱ። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። በዚሁ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሻኗ ናሽዋን ካሊ ነች። ያስተናግድናችሁ ሰሎሞን አባትና
ቆንጂት ታየንን። አብራችሁን ስላመሻችሁ እጅጉን አድርገን ነው የምናመሰግነው። እስከ ትግርኛ ስርጭት
ጌታቸው ካሳን እንጋብዛችሁ። እንግዲህ በእኛ በኩል በዋና አዘጋጇ በተታበላቸውና በመላ ባልደረቦቻችን ስም አብራችሁን ስለቆያችሁ እያመሰግንን በዚሁ እንሰናበታለን። እወድሻለሁ። ደህና ደሩ። እወድሻለሁ ክቡራትና ክቡራን፣ የቡና ዋጋ 3 ብር ከ10 ሳንቲም ሳይሆን 3 ዶላር ከ10 ሳንቲም መሆኑን ይስተካከል። አመሰግናለሁ። ስልሽ ወድጃለ ምላሹ ምን ይሆን?
በጣም እኔ